ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ሰኔ 26 2014 ዓ.ም ዝግጅታችን ጀመረ።
የኢትዮጵያ ኢኮኖሚ ግታቸው ወሳኝነታቸው የበለጠ ጉዳትና ችግር ነው የሚገባው።
እና ከለውጡም በኋላ በስ የነበሩት ኢትዮጵያ የመጠቃሚያ የማረግ ነገር በፖለቲካውም ላይ አሁንም እያየን ነው።
ኢትዮጵያ ውስጥ ዘላቂ ሰላምን ለማስገኘት የሴቶች ሚና ምን መሆን አለበት ከሚለው ዘለግ ያለ ውይይታችን የተወሰደ ነው። ተናጋሪዎቹ ደግሞ የኢትዮጵያ ሴቶች ማህበራት ኃላፊ የሆኑት ሰባ ገብረመድን፣ የተከተሉት ደግሞ ስህን ተፈራ የተባሉት ሴታዊት ከተሰኘው መንግስታዊ ያልሆነ የመብት ተቋም የመጡት እንግዳችን ናቸው። ሙሉ ውይይቱ በምሽቱ ይደመጣል። በሌላ ጉዳይ ደግሞ ከሰሞኑ ከዚህ ዓለም በሞት የተለየውን እውቁን ከያኒና ደራሲ ሰለሞን አለሙን እንዘክራለን።
ሁሌ እናከራለን አክስትና ቦቶች እንኳን በስነ ስርዓት ያቆኙም ነበር። አብሺ ዘርጋው ናቸው ከኢትዮጵያ ህዝብ ጋር ያስተዋወቁኝና እሳቸውን ካራክተር የጻፈ ነው እኔ ላይ ትልቅ ተጽዕኖ አለ።
የሰማነው እውቁን የፊልምና የማስታወቂያ ባለሙያ ሰራዊት ፍቅሬን ነው። ከሰለሞን አለሙ ጋር የተያያዙ ትዝታዎቹን ያካፍልናል። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ በመደመጥ ላይ ይገኛሉ። አስቀድመን ዋና ዋና የዓለም ዜናዎችን እናስደምጣችሁ።
አመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በአፍሪካ ቀንድ የተባባሰ የሄደው አጣዳፊ ረሃብ ከፍተኛ የጤና አደጋ እየደቀነ ነው ሲል የዓለም ጤና ድርጅት አስጠንቅቋል። የጤና ተቋሙ የአፍሪካ ቀንድ የአደጋ ጊዜ ኃላፊ የሆኑት ሶፊ ሜስ እንደተናገሩት በቀጠናው ከፍተኛ ቁጥር ያላቸውን ሰዎች ለህመምና ሞት እየዳረገ የሚገኘውን ረሃብና የጤና ቀውስ ለማርገብ አስቸኳይ እርምጃ ያስፈልጋል። ሜስ አክለው የዓለም ጤና ድርጅት ለዚህ የሚውል 16.5 ሚሊዮን ዶላር ካስቸኳይ ጊዜ ፈንዱ መለቀቁን ጠቁመዋል። በአፍሪካ ቀንድ እየተባባሰ በሄደው ድርቅ ምክንያት 20 ሚሊዮን የሚጠጉ ሰዎች ለረሃብ መጋለጣቸውን የዓለም ጤና ድርጅት ያስታወቀ ሲሆን ሰዎች ምግብ እንዲያገኙ ማድረግ ቅድሚያ የሚሰጠው ጉዳይ እንደሆነና የጤና አገልግሎትም ችላ ሊባል እንደማይገባ ሜስ ገልጸዋል። ሜስ አክለው የንጹህ ውሃ እጥረት ለበሽታዎች መከሰት ዋንኛ ምክንያት መሆኑን ገልጸው ድርቁ የውሃ ምንጮችን ማድረቁን፣ ሰዎች ምግብ ውሃና ለከብቶቻቸው ምግብ ፍለጋ እንዲሰደዱ ማድረጉን፣ በዚህም ምክንያት የሰዎች ያናኗር ሁኔታ እያሽቆለቆለ መሄዱን አብራርተዋል። በሱዳን ስልጣን ላይ ያለው ወታደራዊ አገዛዝ እንዲያበቃና የሲቪል መንግስት እንዲመሰረት የሚጠይቁ ተቃዋሚዎች በዋና ከተማዋ ካርቱም ዋና መንገዶችና ከከተማዋ ወጣ ባሉ አካባቢዎች ለአራተኛ ቀን ሰልፍ አካሂደዋል። ሐሙስ ዕለት ከፍተኛ ህዝብ የተሳተፈበትን ሰልፍ የጸጥታ ኃይሎች በጉልበት ለመበተን ሞክረው 9 ሰዎች የተገደሉ ሲሆን በጥቅምት ወር በአብደል ፈታህ አልቡራን የሚመራው ወታደራዊ ኃይል ስልጣን ከተቆጣጠረ ጊዜ ጀምሮ ለበርካታ ወራት ከተካሄዱ ሰልፎች በርካታ ሰዎች የተገደሉበት ቀን ሆኗል። በቅርቡ በተካሄዱ ሰልፎች ተቃዋሚዎች ጎማዎችን ያቃጠሉና ሸክላ ጡቦችን በመደርደር መንገድ የዘጉ ሲሆን የጸጥታ ኃይሎች ደግሞ ጥይት፣ አስለቃሽ ጋዝና ኃይል ያለው የውሃ መድፍ መጠቀማቸውን የተባበሩት መንግስታትና የሕክምና ባለሙያዎች አስታውቀዋል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የመንግስት ግልበጣ በተካሄደባቸው ማሊ፣ ቡርኪና ፋሶና ጊኒ የጠፋውን የፖለቲካ ስምምነት ለመፍታት የሚጥረው የምዕራብ አፍሪካ ኢኮኖሚ ማህበረሰብ ወይም ኢኮዋስ አባል የአፍሪካ መሪዎች ዛሬ ጉባኤ አካሂደዋል። ኢኮዋስ ባለፈው ወር ባካሄደው ጉባኤ በሶስቱ ሀገራት መንግስታት ላይ የኢኮኖሚና የገንዘብ ማዕቀብ ጣለ ሲሆን ዲሞክራሲያዊ ምርጫ እስኪያካሄዱ ድረስ ከቀጠናው ቡድን አባልነት በጊዜያዊነት ታግደዋል። የማሊ ባለስልጣናት እንደ አውሮፓውያን አቆጣጠር በየካቲት 2024 ምርጫ ለማካሄድና በመጋቢት 2023 ደግሞ በሕገ መንግስቱ ላይ ህዝበ ውሳኔ ለማካሄድ የሚያስችላቸውን እቅድ በቅርቡ አስተውቀዋል። ዛሬ በጋና ዋና ከተማ የተጀመረው ጉባኤ እቅዱን ይቀበል ወይም አይቀበል እንደሆን እየተጠበቀ ነው። ኤኮዋስ በጥር ወር ላይ በወሰነው ውሳኔ ማሊ ከቡድኑ አባላት ጋር ያላትን ማንኛውም የንግድ ግንኙነት በማገዱ የማሊን ኢኮኖሚ ክፉኛ ጎድቶታል። ጊኒና ቡርኪና ፋሶን የተቆጣጠሩት ወታደራዊ ኃይሎች ለሶስት ዓመት በሽግግር መንግስት ለማስተዳደር ያቀረቡትን ጥያቄ ግን ምርጫ ለማካሄድ ረጅም ጊዜ ያስጠብቃል በማለት ውድቅ አድርገውታል። ከዩክሬን ጋር በድንበር በመትገኝ አንድ የሩሲያ ከተማ ላይ ዛሬ የደረሰ ፍንዳታ 3 ሰዎች መግደሉን የሩሲያ ባለስልጣናት አስታውቀዋል። ቤልግራድ በተሰኘው ከተማ የደረሰው ፍንዳታ በደርዘን የሚቆጠሩ የመኖሪያ ህንጻዎች ላይ ጉዳት ማድረሱም የተገለጸ ሲሆን የሩሲያ ህግ አውጪ የሆኑት አንድሬ ክሊሻስ ለፍንዳታው ወታደራዊ ምላሽ እንዲኖር ጠይቀዋል። የዩክሬን ባለስልጣናት በሩሲያ ላይ ስለደረሰው ጥቃት ብዙም የተናገሩት ባይኖርም በሩሲያ ቁጥጥር ስር የሆነችው ሜሊቶፖል ከንቲባ ኢቫን ፌድሮቭ በቴሌግራም ባስተላለፉት መልእክት ዩክሬን ከአራቱ የሩሲያ ወታደራዊ ሰፈሮች አንዱን መምታቷን ተናግረዋል። የበንዲን እንዳለ በዩክሬን ምስራቃዊ ዶንባስ ክፍለ ግዛት በተካሄደ ውጊያ ሩሲያ ሊሲቻንስ ከተማ ላይ ከፍተኛ ድብደባ ፈጽማለች። በሩሲያ የሚደገፉት የዩክሬን ተገንጣዮችም ከተማዋን መክበባቸውን ገልጸዋል። ቅዳሜ ማታ በቴሌቪዥን ቀርበው ንግግር ያደረጉት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ዩክሬናውያን ቁርጠኝነታቸውን አስጠብቀው ሩሲያኖች ዩክሬን የማትሰበር መሆኗን የሚያስታውሱበት ጉዳት በወራሪዎች ላይ እንዲያደርሱ ጠይቀዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የሁድ መሰናዷችን ጋር መልካም ቆይታ።
ስመኝሽ ቆየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ሰኔ 26 2014 ዓመተ ምህረት ዝግጅታችን ነው። ከዋሽንግተን ዲሲ በማዳመጥ ላይ የምትገኙት አብራችሁን ስላላችሁ በእጅጉ ደስ ብሎናል። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ገጻችን ደግሞ @voanews የፌስቡክ ገጻችን በቀጥታ ይደመጣሉ። አሁን ወደ ለቱ አብይ ርዕስ እንለፍ። የሰላማዊ ዜጎችን ህይወት የቀጠፉ የንጹሃንን ንብረቶች የወደሙ ግጭቶች በተበራከቱባት ኢትዮጵያ ሴቶች የዚህ ፈታኝ ክስተት ገፈት ቀማሽ መሆናቸው ቀጥሏል። ይሁንና ሰላምን በማስፈን እንቅስቃሴዎችና ጥረቶች ውስጥ በበቂ ስለመወከላቸው ጥያቄ ይቀርባል። የተባበሩት መንግስታት ድርጅትን የመሰሉ ተቋማት ለግጭቶች ዘላቂ መፍትሄ ከተፈለገ የሴቶች ተሳትፎ ቁልፍ መሆኑን ይጠቁማሉ። ዛሬ ምሽት የኢትዮጵያ ውስጥ ግጭት ቆሞ ሰላም በማስፈን ረገድ ሴቶች ሊኖራቸው ስለሚችለው ሚና የሚያስረዱንን ሁለት እንግዶች ጋብዘናል። ውይይቱን የመራችው ስመኝሽ ቆየ ስትሆን አስቀድማ እንግዶቿን ታስተዋውቀናለች።
እንግዶቼ አንቺ ብዬ እንድጠራቸው ስለፈቀዱልኝ በዛ መሰረት እቀጥላለሁ። የመጀመሪያው እንግዳይ ወይዘሮ ሳባ ገብረመድህን የኢትዮጵያ ሴቶች ማህበራት ቅንጅት ዳይሬክተር ናት። ሁለተኛው እንግዳይ ደግሞ ሴታዊት የተሰኘው ተቋም መስራችና ዳይሬክተር የሆነችው ሲህን ተፈራ ናት። በቅድሚያ ሁለታችሁ ግብዣዬን ተቀብላችሁ በውይይቱ ላይ ስለተገኛችሁ በጣም አመሰግናለሁ።
አመሰግናለን።
ሳባ በቅድሚያ ካንቺ ልጀምር። በኢትዮጵያ እንግዲህ በተለያዩ ማህበረሰብ ውስጥ ሰላም ሲጠፋ፣ ግጭት ሲበራከት ወይም በጦርነት ጊዜ ሴቶች በተለይ በአካላቸው ወይም ስነ ልቦናቸው እንዲሁም በማህበራዊ ህይወታቸው ላይ የሚደርስባቸው ተጽዕኖ ምን ይመስላል?
እሺ አመሰግናለሁ። እንግዲህ ጦርነት፣ ግጭት ተለያዩ ሰብአዊ ቀውሶችን እንደሚያደርሱ እናውቃለን። በመላው ህዝብ ላይ በሴቶች ላይ ብቻ አይደለም፣ በሁሉም ማህበረሰብ ላይ ግን በይበልጥ ደግሞ በሴቶች ላይ የሚደርሰው ነገር እጅግ የከፋ ነው። ምክንያቱም አንደኛው ከጦርነት በፊትም የሚቆዩበት ሁኔታ የሴቶችና የስርዓተ ጾታ አለመስተካከል፣ ውሳኔ ሰጪ አለመሆናቸው፣ በኢኮኖሚ መቸገራቸው፣ ሌሎችንም ሁኔታ ጨምሮ ግጭቶች በሚመጡ ጊዜ ያንን ደግሞ የበለጠ እንዲባባስ ያደርጋል። በተለይ
በተለይም ደግሞ ኢሚዲየትሊ ግጭቶች በሚደርሱበት ጊዜ አሁን እንደምንመለከተው ከዚህም በፊት የሚያሳየን ከፍተኛ የሆነ የጾታ ጥቃቶች ይፈጸማሉ። የህጎች አለመኖር፣ የህግ ስርዓት መፍረስ፣ ኢንፍራስትራክቸሮች መፍረሳቸው ደግሞ አገልግሎት በቀላሉ ሊያገኙባቸው የሚችሉ የነበሩ በተለይ ከጤና ጋር ተያይዞ ከኢኮኖሚ ጋር ተያይዞ ያገኙባቸው የነበሩ አገልግሎቶችን መፈራረሳቸው በቦታ አለመኖራቸው መልሶ ደግሞ ከጤና ከስነ ተዋልዶ ጋር ተያይዞ ከወሊድ ጋር ተያይዞ ከፍተኛ ችግር ያደርስባቸዋል። እንዲሁም ሲፈናቀሉም ደግሞ ከሌላው በህብረተሰብ በተለየ ሁኔታ ሴቶች ይጎዳሉ። ምክንያቱም የሚቆዩባቸው ቦታዎች የበለጠ ከነበረባቸው ድህነት ወይም ከነበረባቸው የተለያዩ ኢንአክሴስብሊቲ ጋር ተያይዞ የበለጠ ተጠቂ የሚያደርጋቸው እንደውም ለሌሎች የጾታዊ ጥቃት ችግሮች የሚዳርጋቸው ነው። ስለዚህ በመፈናቀልም ይሁን እንደገናም ደግሞ በቀጥታ ከሚደርስባቸው ጥቃት በተለየ በግጭቱም በኋላ የሚቆይ ረጅም ጊዜ የሚቆይ ከፍተኛ ችግር ውስጥ ቆዩ የኢኮኖሚ ምርታቸው ወሳኝነታቸው የበለጠ ጉዳትና ችግር ነው የሚገባው።
ሲህን ወደ አንቺ ልምጣ። ሰላም በሚጠፋ ጊዜ በሴቶች ላይ የሚደርሱ ተግዳሮቶችን ሳባ ገልጻቸዋለች እና እንደዚህ አይነት ለብዙ ጥቃት ተጋላጭ የሆኑ ሴቶች እንግዲህ ከምንም ነገር በላይ የሰላምን አስፈላጊነት ይረዳሉና በሀገራችን ሴቶች ግጭትን ለማብረድ ብሔራዊ መግባባቶችን በመፍጠር ሂደት ላይ ምን ያክል ተሳትፎ አላቸው? በቁልፍ ሂደቶች ላይ ውሳኔዎች ላይ ያላቸው ተሰሚነትስ ምን ያክል ነው?
ምሽቱን ያመሰግናለሁ። መቅደም ያለበት ከሰላም ግንባታው በፊት ያው ግጭት መቆም አለበት። ኮንፍሊክት ሬዞሉሽን ብሔራዊ እርቅም ወይም የመግባባት ሂደቶች የተጀመሩ አሉ። ሁላችንም እንደምናውቀው አንዳንዴ ያዝ ለቀቅ ነው። ያው ያሉትም ግጭቶች በጣም ውስብስብ ከመሆናቸው የተነሳ በተለያየ የሀገራችን ክፍሎች ክፍላት ላይ ስላለ አንዱን ሲያዝ አንዱን የመልቀቅ ነገር አለ እና ለመሳተፍ ሙከራዎች አሉ። ነገር ግን የሴቶች ፍላጎት ወይም ሴቶች በእነዚህ ሂደቶች እንዲካተቱ ቦታው ክፍት ነው ወይ የሚለው ጥያቄ ያስፈልጋል። ምክንያቱም አሁን ሰባ የምትመራውን ድርጅት ነዋም ትምራንን የሚባል በቅርብ የተቋቋመ የሴቶች ንቅናቄ አለ እና በተለይ ናሽናል ዳያሎጉ የብሔራዊ የእርቅ ዳያሎግ ውስጥ በተለይ ሴቶች እንዲሳተፉ ንቅናቄ እያደረጉ ነው። ግን አሁን ያየን ያለ ነው በእኔ እይታ የውክልና ፖለቲካ የሆነ ቦታ አድርሷል። ከዛ በኋላ ግን ያሉትን ክፍተቶች ነው የምናየው። ምክንያቱም ብዙ ጊዜ ቢጮህም ሴቶች አልተወከሉም ብለን ብንናገርም ከዛ በኋላ የእውነት ሰብረን ገብተን እንዲወከሉ እያደረግን አይደለም። አሁን በቅርብ ራሱ ትናንትናም ከትናንት ወዲያም የወጡ ስቴትመንቶች ያሁላችንም እንዳያስቡት የሰላም ድርድር ብሎ መንግስት የማስተው አካላት ውስጥ አንድም ሴትም የለችም። ናሽናል ሴኪሪቲ ካውንስል ወይም የብሔራዊ የደህንነት ምክር ቤት የጠቅላይ ሚኒስትር አብይ የሚመሩት ውስጥ አንድም ሴት የለችም እና ልክ የለውጡ ጊዜ 50% ሚኒስትሪያል ካቢኔ ብለን ተደስተን ብዙ ለውጥ እናያለን ብለን የጠበቅነው ነገር አሁን ሙሉ በሙሉ ተሽፎ ነው የምናየው። ስለዚህ ምክንያቱም በሚያስፈልግበት ጊዜ አሁን ክፍል በሆነው ጊዜ ሴቶች ከማንም በላይ እየተጎዱ ሆነው ሳለ ከማንም በላይ የጦርነትን ክፋት እያየ ነው ሳለ ሴቶች ህጻናት ሰምተን በማናውቀው ደረጃ አጠቃቂ የሆኑ ጾታዊ ጥቃት እየደረሰ ሳለ ግን እነዚህ እንደሚያስፈልጉት ውይይቶች ውስጥ ግን የመሳተፍ እድል እየተሰጠን አይደለም። ስለዚህ ክፍተቶች በጣም አሉ።
እስቲ ሳባ ወደ አንቺ ልመለስ። እንግዲህ አሁን ሲህን እንደገለጸችው የሴቶች ተሳትፎ እጅግ አናሳ ነው በእንደዚህ አይነት ወሳኝ በሆኑ ሀገራዊ የሰላም ግንባታ ወይም ግጭትን ለማስቆም በሚደረጉ ጥረቶች ውስጥና በቅርቡ የኢትዮጵያ ሴቶች ማህበራት ቅንጅት የኢትዮጵያ ሴቶች ለሰላም ግንባታ የሚል እንቅስቃሴ ጀምሮ አይቻለሁና ሴቶችን በምን መልኩ ነው በክልልና በሀገር ደረጃ በሰላም እንቅስቃሴዎችን እንዲያስተባብሩ እንዲመሩ እንዲሳተፉ እድሉን የሚያመቻቸው?
እሺ የኢትዮጵያ ሴቶች ለሰላም ግንባታ ስብስብ ሀሳብ የመጣው ምንድን ነው? ድምፅንም እንዳለችው ያው ብንጠብቅም ያው ሴቶች እየተሳተፉ እንዳልሆነ በሰላም ሂደቱም በሌሎችም የውሳኔ ሰጭነት በአግባቡ እየተሳተፉ እንዳልሆነ እናያለን። በሌላ በኩል ደግሞ ሴቶች ከፍተኛ ተጠቂዎች የግጭቱም የጦርነቱም የማንኛውም እንዲህ አይነት ችግር ሲፈጠር የመጀመሪያዎቹ ተጋላጮች እየሆኑ እንደሆነ ደግሞ እናያለን እና ይህንን ሆን ብለን ኮንሽስሊ
ካለ አድሬስ ካላደረግ ነው የችግር ሊፈታ አይችልም በሚል ነው እንግዲህ ይህንን ቅናቄ የጀመርነው። ከንቅናቄን ባለፈ ይሄ ተለያዩ ከሁሉም ክልሎች በተቻለ መጠን ሁሉንም ክልል አሁን በአሁኑ ሰዓት መያዝ ባንችልም ከተለያዩ ክልሎች የመጡ አተ ኮሚኒቲ ሌቭል ያሉ በተለያየ ደረጃ በፎርማል ኢንፎርማል ሴክተር ውስጥም ያሉ ወጣቶች፣ ትልቆች፣ ትንንሾችን አንድ ላይ በመያዝ በፍላጎት ሰዎች ራሳቸው አመልክተው እዚህ ነገር ውስጥ መግባት ፈልጋለሁ የሚሉ ከማህበራቶቻችን ውጭ ያሉትን ሰዎች ይዘን ከ120 በላይ የሚሆኑ ሰዎችን ስልጠና ሰጠን። እነዚያ ስልጠናዎች ካለቀ በኋላ ደግሞ የውጭ የአፍሪካ ሀገራት ኤክስፒሪየንስ ይመስላል በሰላም እኛን የሚመስሉ ግጭት ውስጥ ያለፉ ሴቶች እንዴት ተሳተፉ፣ እንዴት አጥሩን ዘለው አልፈው ሄደው እነዚያን ለውጦች ለማምጣት ቻሉ፣ ምን ነበር ፕሮሰሳቸው የሚለውን ደግሞ በቀጥታ ከነሱ እንዲሰሙ አድርገን በመጨረሻም በራሳቸው የራሳቸውን መቋቋሚያ ይዘው ይሄ ቡድን የኢትዮጵያ ሴቶች ለሰላም ግንባታ በሚል በባለፈው ሳምንት እንዲመረቅ ሆኗል። ከዛም ባለፈ እነዚህ ሴቶች ኦልሬዲ በየክልሎቻቸው በኮሚኒቲ በማህበረሰብ ውስጥ የራሳቸው በራሳቸው አቅም የጀመሯቸው ስራዎች አሉ። እነሱን ለመደገፍ የሚያስችል ትንንሽ ድጋፍ እያደረግን እንገኛለን። ነገር ግን በመጀመሪያ ደረጃ ባለው በማህበረሰብ ደረጃ ያለውን ግጭት አፈታት ላይ በቀጥታ እንዲሳተፉ ሪሶርስ ነው እያዘጋጀን ያለ ነው። አሁን ለምሳሌ ናሽናል ዲያሎግ በሚጀመርበት ጊዜ እነዚህን ሴቶች መጠቀም ይቻል። ሌሎችም የሰላም ሂደቶች በሚኖሩበት ጊዜ ያሉ ሴቶች አሉ፣ በዚህ ብቃት ያላቸው የሰለጠኑ ፍላጎቱ ያላቸው ራሳቸውም ደግሞ ኮሌክቲቭሊ መናገርና ስለ ሰላም ሊቆሙ የሚችሉ ሴቶችን ማብቃትና ማቆም ነው የኛ ትልቁ ፍላጎት። ይሄ ስራ ተጀምሯል። ነገር ግን ይሄ ብቻውን በቂ ደግሞ ስላይደለ አሁን ለምሳሌ የብሔራዊ መግባባት የዚህ የናሽናል ዲያሎጉ ላይ ኮሊሽን አቋቁመናል። ቅድሪትን የተጠቀሰችው ኮሊሽን የሁሉንም ሴቶች ድርጅቶች የያዘ እና ናሽናል ዲያሎጉ አንደኛ የሴቶችን አጀንዳ የያዘ እንዲሆን፣ ሁለተኛ ሴቶች በአግባቡ የሚወከሉበት፣ ሶስተኛ ነገር ደግሞ በየማህበረሰቡ የሚደረገው ውይይት ላይ የሴቶች ድምፅ በአግባቡ እንዲሰማ ሙሉ በሙሉ ተሳታፊ እንዲሆኑ ለማስቻል ታስበው ያቋቋምነው ህብረትና እንቅስቃሴ ነው። ስለዚህ እነዚህ ነገሮች እንግዲህ ይመልሱታል ብለን እናስባለን። ነገር ግን ከዚህ በላይ መጮፍ እንዳለብን ያው ትናንትናውም ቅድም የተጠቀሰውም ሌሎቹን ነገሮች ስንመለከታቸው አሁን ሴቶች ወደ ጎን እየተሰሩ ነው። በተጎጂነት ነው እንጂ በውሳኔ ሰጭነት ላይ እየተቀመጡ አይደለም። እና ይሄ ኮሌክቲቭሊ አድቮኬት ማድረግ ያለብን ግፊት ልንሰራበት የሚገባ ነገር ነው ብዬ ነው
ወደ ሲህን ደግሞ ልምጣ። አንቺ የመሰረትሽውና የምትመሪው ሴታዊት የተሰኘው ተቋምም እንዲሁ የተለያዩ እንቅስቃሴዎችን ያደርጋል እና በተለይ ቅድም እንዳልሽው ግጭት እንደመጀመሪያ ማስቆም ቀዳሚው ተግባር ነው። ከዛ በኋላ ደግሞ ሰላምን ዘላቂ በሆነ መልኩ ለማስፈን የሚደረጉ ጥረቶች አሉ። ከዚህ ረገድ ሴቶችን በምን መልኩ ነው ለማሳተፍ እንቅስቃሴዎች የምታደርጉት?
አሁን በፊት ከነበረው የሴቶች ማህበራት በተሻለ መንገድ አብረን እየሰራን ነው ብዬ አምናለሁ። ሰባም እንዳለችው የብሔራዊ ምክክር ኮሚሽን ብዙ የተለያዩ ድርጅቶች ተዋቅረው እንዳንድ መጥተው ኢንተርፌስ አላቸው ከናሽናል ዳያሎጉ ጋር። ግን ያው በድርጅት ደረጃ የሚሰራው ነገር በጣም ሊሚትድ ነው። ከመንግስት የሚሰጠው ምላሽ አመርቂ ሆኖ አላገኘ ነውም እና ፒስ ቢልዲንግ ላይ ሰባ እንዳለችው ኔዋም እየሰራ ነው። የእኛ አፕሮች ትንሽ የሚለየው አሁን ያለውን ግጭት አፈታት ላይ መሳተፍ ሴቶች አለባቸው ብለን ብናምንም የእኛ አትኩሮታችን የበለጠ የሚመስለኝ ሙቭመንት ቢልዲንግ ወይም ንቅናቄን የመመስረት ነገር ነው። አሁን እኮ የሴቶች ጥያቄ ችላ መባል የቻለው ያው እንደ አንድ አይደንቲቲ ማርከር ወይ እንደ አንድ ጠንካራና ጉልበት እንዳለው ቡድን አንታይም። ሴቶች ቢደራጁ በብሔራቸው ነው፣ ቢደራጁ በሃይማኖታቸው ነው። እና ከለውጡም በኋላ በፊት የነበሩት ሴቶችን የመጠቀሚያ የማድረግ ነገር በፖለቲካውም ላይ አሁንም እያየን ነው። በጣም በሚያሳዝን ሁኔታ የቀረ የመሰለን የሴቶች አደረጃጀትን ወደ ፖለቲካ መጠቀሚያ የማድረግ ነገር አሁንም አለ። ስለዚህ ለእኛ መፍትሄ ብለን የምናስበው ያው ሴታዊት በጣም ትንሽ ድርጅት ብትሆንም ስልታዊ ለመሆን እንሞክራለን። ስለዚህ ሙቭመንት ቢልዲንግ ተማሪዎች ላይ የምንሰራው ስራ፣ አሁን ለምሳሌ ደብረ ታቦር ያገቡ ወጣት ሴቶች ጋር የምንሰራው በጣም ከስር ከመሰረቱ የሆነ በጣም ችግር ካለበት ህብረተሰብ ተነስቶ የራሱን ጥያቄ የመጠየቅ የማብቃት ሂደት ላይ ነው የምንሰራው። እዛ ያለ ፕሮጀክት ሌላ ከተማሪዎች ጋር አዲስ አበባም ክልል ላይ የምንሰራው ሰው ነው ቤተሰብ ራሳቸውን መብት መጠየቅ ምችል ድረስ አሁንም ቢሆን እየተዘነጋን ነው የምሄደው። ልክ ሃይማኖትን ወይም ብሄርን ኢግኖር እንደማይችል ማድረግ እንደማይችል መንግስት አንድ ቀን የሴቶችን ጥያቄ ኢግኖር የማያደርገው መሆን አለበት እና አንድ መንገድ እንደ ድጋይ መወርወር ሊሆን ይችላል። አንደኛው መንገድ እስካሁን እያደረሰን ግን ወደ ዲሞክራሲ ስንሄድ ደግሞ ከፍተኛ ድምፅ ያላቸው ሴቶች ወጥተው የራሳቸውን መብት እየጠየቁ ከሆነ አሁን በዚህኛው ምርጫ ወይም በዚህኛው ናሽናል ዳያሎግ ወደ ጎን ተሰሰል ይሆናል። ግን ማንተውበት ጊዜ ይኖራል። የሴቶች ጥያቄ መመለስ የሚኖርበት ጊዜ ይኖራል። እና የኛ በአብዛኛው ኢንቨስትመንታችን እዛ ላይ ነው ለማለት ነው።
እንግዲህ ሁለታችሁም እንደገለጻችሁት የተለያዩ ጥረቶች ይደረጋሉ ግጭቶችን ለማስቆም። ግን የሴቶች ተሳትፎ እጅግ የተገደበ ወይም ደግሞ በቁጥር ውክልና ላይ የተወሰነ ብቻ ሲሆን ይታያል። እና በመንግስት ደረጃ መደረግ ያለባቸው ነገሮች ምንድናቸው? ከፖሊሲ ለውጥ ረገድ ሊሆን ይችላል። ሳባ ወዳንቺ ልምጣ። ምን አይነት ለውጦች አለ? በለዚያ ሴቶችን ያላሳተፈ ውሳኔና ለውጥ ዘላቂ ሊሆን ይችላል ወይ?
አይችልም። ይሄን ደግሞ ለማረድ እንግዲህ አሁን መንግስት በተለይ እዚህ የተባበሩት መንግስታት ሪዞሉሽን 1325ን ወደ ስራ ለመለወጥ የብሔራዊ እቅድ ያስፈልጋል። ከዚህ ይሄ አንዱ የሴቶችን ውሳኔ ሰጭነት በሰላም በግጭት አፈታት እና በሰላም ማስፈን በሰላም ግንባታ ላይ ሴቶች ተሳታፊ መሆን አለባቸው ተብሎ ኢትዮጵያም የገባችበት አንዱ ኮሚትመንት ነው። ይሄ ግን ብሔራዊ እቅድ ያስፈልገዋል እና አሁን አንዱ ጥሩ ነገር እንግዲህ መንግስት ይህንን ብሔራዊ እቅድ በማውጣት ላይ ድራፍቲንግ ስቴጅ ላይ ይገኛል። አንዱ ይሄ ትልቅ ነገር ነው። ግን ይሄም ስራ ላይ መዋሉን መከታተል ይኖርብናል። ሌላው ግን በሰላሙም ጊዜ በሌላውም ጊዜ ከጦርነት ብቻ ሳይሆን በአጠቃላይ የመንግስት አወቃቀራችን አቅጣጫዎቻችን ላይ የሴቶች እኩል ተሳታፊ መሆን በዚህ ጊዜም ያላቸውን ተሳትፎ ያረጋግጣል ብዬ በተወሰነ ደረጃ አስባለሁ። እና በመጀመሪያ 50% ተደርጎ የነበረው የካቢኔ ቁጥር ቅድም እንደገለጸችው በአሁኑ ሰዓት ያው በጣም ተመናምኖ ወደ ታች መውረድ ይታወቃል። እና እነዚህ አይነት ነገሮች እኛም በዛ በወቅቱ በጣም ጥሩ መሆናቸውን ብናመሰግን ኢንስቲትዩሽናል መሆን አለባቸው ማለት መረጋገጥ አለባቸው። ቀጣይነት የሚኖረው ሁሌም እንደ ግዴታው መንግስት ሲያስብ እዚህ ላይ እኩል ሆኜ ነው መሳተፍ ያለብኝ፣ እዚህ ላይ ይህን ያህል ቁጥር ማምጣት መቻል አለብኝ እያለ መንግስት በማንኛውም ደረጃ ማለት በፓርላማ ምን በኤክስኪቲቭ እያሰበ በሚሄድበት ጊዜ ያ አስገዳጅ ነው። አለዛ ግን አንዳንድ ጊዜ ይኖረናል፣ አንዳንድ ጊዜ የለንም አይነት ነገር ይሆናል። እና አሁንም የምናየው የሴቶች አብሰን ከዚህ የሚመጣ ነው። ኒድስ ቱ ቢ ቀጣይ እንዲሆን መዋቅራዊ መሆን አለበት፣ ቀጣይ መሆን አለበት። ሁለተኛው ቼክ የሚያደርግበት አንድ መንገድ መኖር አለበት። ማለት እንዲህ አይነት ነገሮች ምን ማለት ነው? ለ50% ሴቶች ምን ማለት ነው? ሴቶች ሁላ ጉዳት ላሳለፉ ሴቶች ምን ማለት ነው? ምን ማለት ነው? እዚህ ላይ በጣም ጠንካራ ሴቶች መኖራቸውን እያወቅን አለማሳሰብ። ስለዚህ ሰልፍ ቼክ ማድረጊያ መኖር አለበት።
እዚጋ ወደ ሲህን
መቃጠል መጠናከር አለበት ብዬ ነው።
አመሰግናለሁ ሳባ። የመጨረሻ አንድ ደቂቃ ናት የቀረችን። እንደ ማጠቃለያ ሀሳብ እናድርገውና ሴቶች በውሳኔ ሰጭነት ላይ ቦታ ባይኖራቸውም እንግዲህ ልጅ ወልደው ኮትኩተው አሳድገው ለማህበረሰቡ የሚያበረክቱ ትልቅ ሚና አላቸውና ከዛ አንጻር ምናልባት ግጭቶችን በመከላከል ቅድመ መከላከል በማድረግ ረገድ ሚና አላቸው ብዬ አስባለሁና ከዛ አንጻር የሴቶች ሚና ምን መሆን አለበት በሚለው እናጠናቅ። ሲህን ምናልባት በአንድ ደቂቃ ሀሳብሽን።
እሺ፣ መጀመሪያ ግን መንግስት የሚለው ላይ ተጠያቂነት ዋናው ነገር ይመስለኛል። አሁን ባሉት ግጭቶች ላይ ሴቶች እንደዚህ ሲደፈሩ በትግራይም ሆነ በሌላም በአማራም በአፋርም ባሉት ጦርነቱ ጊዜ የራሱን ወታደሮች ተጠያቂ ማድረግ አለበት መንግስት። የመጀመሪያው ጥያቄ ይሄ ነው። በፖሊሲ በበጀትም ካየን በጣም ብዙ ነገር ወደኋላ ሄደናል። አሁን ስለመነጋገር ጊዜ ላይኖረን ይችላል ግን ሴቶችን መልሶ ተጠያቂ ማድረግ አንዳንዴ ለእኔ ትንሽ ይከብደኛል። ግጭትን የግጭት አንድ አካል ነን እኮ የህብረተሰብ አካል እስከሆኑ ድረስ ሴቶች ሰላም ማስፈን ሴቶች ላይ ብቻ ሲጠበቅ አንዳንዴ ትንሽ አንሪያሊስቲክ ይሆንብኛል። ነገር ግን እንደ ወንዶችም እንደ ሴቶችም ሰላምን ለማምጣት መጀመሪያ ብዬ የማስበው እንደ ግለሰብን መተዛዘን መፍጠር አለብን። በእኔ ብሄር የደረሰ ሲደርስ ብቻ ሳይሆን ችግሩ ሴቶች በቃ ብሔርንም ሃይማኖትንም አልፈን እንደ ሴቶች አብረን መምጣት መቻል አለብን። ማንኛውም ሴት ላይ የደረሰ ጉዳት አንደኛ አንድ ቀን ሊደርስ ይችላል እኔ ላይ ሁለተኛ ደግሞ በቃ ያቺ ያሉ ኢትዮጵያዊ ዜጋ እህቴና ልጄና ስለን አብረን ይሄ ነገር በቃ መቆም አለበት ስለን አብረን መቆም አለብን ብዬ ነው የማስበው።
እሺ እንግዲህ ካለን ሰዓት አንጻር ፕሮግራማችንን እዚህ ላይ እናጠናቀቃለን። ሴቶች በግጭት በማስቆምና ሰላምን በመገንባት ሂደት ውስጥ ምን አይነት ሚና ሊኖራቸው ይገባል በሚል ሐሳብ ላይ እንግዲህ የተሳተፉትን እንግዶቻችንን ወይዘሮ ሳባንና ሲህንን እጅግ አድርጌ አመሰግናለሁ። ለዛሬ ውይይታችንን በዚሁ እናጠናቀቃለን።
ያዳመጣችሁ ያላችሁት ከዋሽንግተን ዲሲ በቀጥታ እየተላለፈ የሚገኘውን የእሁድ ምሽት የአሜሪካ ድምጽ ዝግጅትን ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ወደ ትግራይ ክልል መቀሌ ይወስድናል። በኢኮኖሚያዊ ችግሮች እየተፈተኑ ያሉ በትግራይ ክልል የሚገኙ የመንግስት ሰራተኞችን ለመደገፍ የተንቀሳቀሱ ከሚገኙ ተቋማት መካከል አንዱ የትግራይ ንግድ ምክር ቤት ነው። ምክር ቤቱ ከንግዱ ማህበረሰብ ያሰባሰበውን ገንዘብ ችግር ለበረታባቸው 7000 ያክል የመንግስት ሰራተኞች ከሰሞኑ አከፋፍሏል። ዓለም ፍስሐ ቀጣዩን ዘገባ ልኳል።
የመቀለ ንግድ ምክር ቤት 7 ሚሊዮን ብር በማዋጣት ለ7000 የመንግስት ሰራተኞች እገዛ ማድረጉን የኮሚቴው ሰብሳቢ አቶ ገብረመድህን ገብረማርያም ገልጸዋል። አቶ ገብረመድህን ገብረማርያም እስከ 20 ሚሊዮን ብር ለመሰብሰብ አቅደን ምረት ላይ ስንወርድ ግን የንግድ ማህበረሰቡን በችግር ላይ መሆኑን ስናውቅ 7 ሚሊዮን ብር ሰብስበን በጣም ለተቸገሩ የመንግስት ሰራተኞች የተወሰነ እገዛ ለማድረግ መኩረናል ብለዋል።
እኛ ያሰብነው በዛ ያለ ብር እናገኛለን ብለን አስበን ነበር። ከ10 ሚሊዮን እስከ 15 ሚሊዮን እስከ 20 ሚሊዮን እናገኛለን ብለን በኮሚቴ ተነጋግረን ነበር። ግን ወደ ንግድ ህብረተሰቡ ስንወርድ ደግሞ እሱም ራሱ ተዳክሞ ምንም እንደማይሰራ የነበረውም ራሱ ከባንክ እንዳይወጣ ባንክ ተዘግቶ የነበረውም ቦልቶ ጨርሶ ስለሆነ ያው ወደ 7 ሚሊዮን የሚያክል አዋጥተናል።
እሺ ለስንት ሰራተኞች የሚያሉ ነው የሰጠው? ሰራተኞች ስንል የመንግስት ብቻ ነው ወይ የፌደራል ሰራተኞችም ጨምራል? እንዴት ነው አሰጣጡ?
ለስንት የሚሆን የሚለው ያው እኛ ለአንድ ሰራተኛ 1000 ብር ነው የወሰነው። ከሚመለከታቸው አካላት 1000 ቢወስድ ትንሽ ምንም ማትሆንም፣ ከሱ በነሰ ቢሆን ምንም ለታላደርግ አይችልም። ከሱ በላይ ደግሞ ለብዙ ስለማይደርስልን ያው ወደ 7000 ሰራተኛ የሚሆን ተከፋፍለዋል። የመንግስት ሰራተኛ ፌደራልና ክልል የሚለው ለሁሉ ለፌደራል መንግስት ሰራተኛም ለክልልም በመቀሌ ያለው ሰራተኛ በአቅሙ በፐርሰንት ተካፍሎ ለሁሉ ነው ያደረሰ። ፌደራልም ለክልልም ለዞባም ያሉ ሰራተኛ በሙሉ ተካፋፍለዋል።
እንዴት የምትካፈሉት? ለምሳሌ በፐርሰንት ነው የተካፈለና 15 20 40 የሚለው ፐርሰንት እንዴት ነው ማለት? ካላቸው የኢኮኖሚ ችግር ነው ወይስ ካላቸው የመንግስት ሰራተኛ ብዛት ነው
ተካፋፈለው? በፐርሰንት የተደረገው ያው ምንም ያላገኘ ሰራተኛ ብዙ ጊዜ የተጠቃ ሰራተኛ ከሆነ 100% ያለው ሰራተኛ በሙሉ አግኝቷል። ከሱ ቀንሶ ወደ 40% ከሰራተኛው 40% የተሰጣለ፣ ከዛም ወርዶ 15% የተሰጣለ። በዚህ አከፋፈሉ የሚመለከት እኛ ገንዘብ አዋጥተናል ከንግድ ህብረተሰቡ። ከሚመለከታቸው አካላት ደግሞ ተነጋግረን እንዴት ይሁን ክፍፍሉ ብለን ከመንግስት ጋር ተነጋግረን በሲቪል ሰርቪስ አስተዳዳሪነት ሊከፋፈል ተችሏል። እሱ ደግሞ በተቻለ መጠን አቅም የሌለው ከተቸገረ የተቸገረ የሚለው አከፋፈል ነው ያደረገው።
እንደ አቶ ገብረመድህን ገብረማርያም አገላለጥ የንግድ ማህበረሰቡ ከዚህ በፊትም ለተፈናቃዮች የቻለውን ያህል ለሁለት ዓመት እያገዘ መጥተዋል ብለዋል። በግልም ለተቸገረ ማህበረሰብ እየረዳ መሆኑን ጨምረው ገልጸዋል።
አሁን ሁለት ዓመት ሊሞላ ነው። ይሄ የታወቀ ተሰብስቦ የተሰጠ ነው። በግሉ የሚያደርገው ደግሞ ንግድ ህብረተሰቡ በሙሉ እየሰጠ ነው ያለ። ግን ከአቅም በላይ ስለሆነ ያው አሁን ብቻ አይደለም ሁለት ዓመት ሊሞላ ነው። የሁለት ዓመት ደግሞ ባለው አቅም እየሰበሰበ በተለያየ ተፈናቃይ መጥቷል፣ እሱም እየሰጠ ነበር። ከዛ ወደ ደንወዝ አላገኘም ብለው ደግሞ አሁንም ሰብስቦ ይሄ ሰራተኛ ግዴታ ነው የኔ ነው ተስፋ እናርግበት ተስፋ እንስጠው ብሎ ነው ይሄ መሰባሰብ የጀመረው። ተሰባስቦ ደግሞ እንደዚህ ደርሷል። አሁን ግን እኛ ቀጣዩ የሚለው እኛ መጀመሪያ ከይህ ተሰዋስቦ ለሰራተኛ መንግስትም አይጠቅመውም ለንግድ ህብረተሰቡ ጎጂ ነው። እኛ ሰላም ሆኖ መንግስትም ደሞዝ ሰራተኛም ደሞዝ ተከፍሎ በሰላም ነጋዴም በንግድ እንዲንቀሳቀስ ተስፋ እናደርጋለን። ይሄ ካልሆነ ግን ያው ባለንበት እስከመጨረሻ ተከፋፍለን መብላት ግዴታ ነው።
የመቀለ ንግድ ምክር ቤት ካደረግላቸው ገዛ አንዷ ደግነሽ አርአያ ትባላለች። ደግነሽ በኢትዮጵያ ገቢዎች ሚኒስቴር የመቀለ ቅርንጫፍ ሰራተኛ ሆና ደሞዟ ቀጥታ ከፌደራል እየተከፈላት የነበረች ሰራተኛ ነች። እንዴት ትላለች?
ድጋፍ ተደርጎልና 1000 ብር ወስደና ግን እሱ በቂ አይደለም። በቂ አይደለም 1000 ብር ለአሁን በጣም ኑሮ ተወዷል። በጣም በቂ አይደለም 1000 ብር ምንም በቂ አይደለም። ግን ስላደረጉልን በጣም ነው እናመሰግነው እና ድጋፋቸው ቀጣይ እንደሆነ በችግር ያለፈን ነው። እንግዲህ በየወር ደሞዝ ለምደነባ አሁን ግን ምንም ደሞዝ የለም። ከባድ ነው ኑሮ በጣም። የፌደራልም በቃ አንዱ መፍቴ እንዲመጣልን ክያቱ ያለ ገንዘብ ኑሮ መግፋት ልጆች ይዞ ከባድ ነው። ባለቤቴም ታጋይ ነው በርሃኔ ያለው ስለዚህ በጣም ከባድ ነው። ከባድ ነው በጣም እና በጣም የሞራል እንትን ውድቀት ነው የደረሰብን። ያለ ብር ልጆች ይዞ ከባድ ነው እና ኑሮ በጣም ከባድ ነው ያለው። የክልል መንግስታችንም አንድ መፍቴ እንዲያመጣልን ባንክ እንዲከፈትልን። እኛ የፌደራል መንግስት ነን በፌደራል ነው የሚላክልን የነበረ አሁን ግን ተዘግቷል እና እንዲከፈት መንግስታችን እንዲጠይቅልን እንፈልጋለን።
ሌላው የትግራይ ትምህርት ቢሮ ሰራተኛ መምህር ጎሽ ተስፋ ይባላል። መምህር ጎሽ በትምህርት ቢሮ የሰው ኃይል አስተዳደር ክፍል ነው የሚሰራው። መምህር ጎሽም ከታገዘሽ አንድ በመሆኑ አስተያየቱን እንዲህ ይገልጻል።
በነጋዴዎች የታገዝኩት ብር እንደ ሰራተኛ የቢሮ ትምህርት 1000 ብር ነው የታገዝኩት። እዛኔ ለኔ ያው ጥሩ ነው ጥሩ ድጋፍ ነው ያደረጉልኝ እና ለግረ መንገድን ማመስገን ፈልጋለሁ። ወይም ደግሞ ይህንን ድጋፍ ቀጣይነት እንዲኖረውም መግለጽ ፈልጋለሁ። አንድ ራሱን የቻለ ሰው ከሰው እጅ የሚጠብቅ መሆኑን በጣም ነው የሚያሳዝነው። ለምሳሌ እኔ ደሞዝተኛ ነኝ ነበርኩ ራሴን የሚችል ነኝ ነበርኩ። ብዙ ነገሮች ልክ እንደኔን ደግሞ ራሳቸው የቻሉ ብዙ ሰዎች የእርዳታ ጠባቂዎች ሆነው ቀርተዋል። የሚፈጥርብን ስሜት ከራስን መቻል ወደ ተጸባይነት ስለደረሰ ከዚህ መውደቃችን በጣም የሞራል ውድቀት ነው የሚያጋጥም። ስለዚህ በጣም አሳዛኝ ነገር ነው። ከዚህ መላቀቅ እንዳለብን ነው የምፈልገው ማለት ነው። ያው የፌደራል መንግስት የተዘጋውን ኢንተርኔት፣ ባንክ፣ ስልክ ሁሉም ባጀት መልቀቅ አለበት። የነን ከለቀቀ የትግራይ መንግስት ደግሞ የሰራተኛውን ማህያ መክፈል እንዳለበት ነው መግለጽ እንፈልገው። ድሮም ያው ፌደራል መንግስት ባጀት ከለቀቀ የትግራይ መንግስትም ደሞዝ ይከፍለን ነበር ማለት ነው። የትግራይ መንግስትም በተጨማሪ ሰላም ለመውረድ መጥራት አለበት ማለት ነው። ይህ ካልሆነ ያው ሁሉም ወጣት ወጥቶ ሰላሙን ለማስከበር ከበባውን ለመስበር ራሱን አስተዋጽኦ ማድረግ አለበት ማለት ፈልጋለሁ።
ለሰጠኝ ቃለ ምልልስ አመሰግናለሁ። ዓለም ፍስሃ ለአሜሪካ ሬዲዮ ከመቀለ።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው በመደመጥ ላይ ያለው። ወደ ተከታዩ ዝግጅታችን ከማለፋችን በፊት አንድ የሙዚቃ ግብዣ አለን። ዳዊት መለሰ የምሽት ኮከብ ይለናል። We'll be right back. ከማይረሱ የዳዊት መለሰ ድንቅ ሙዚቃዎች መካከል አንዱ ነበር። ይጋብዝናችሁ አድማጮች አብራችሁን ስለሆናችሁ እናመሰግናለን። ያዳመጣችሁ ያላችሁ ደግሞ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ ራዲዮን የሁድ ምሽት ስርጭት ነው። ሃስኪ ዮሐንስ ኃይሌና ሆሃያት ብርሃኑ የተባሉ ወጣት የሜካኒካል ምህንድስና ባለሙያዎች ያቋቋሙት የኃይልና የቴክኖሎጂ ድርጅት ነው። የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ነድፎ በማቅረባቸው የዚህ ዓመት የቶታል ስታርታፐር የፈጠራ ውድድር ተሸላሚ ከሆኑ ተቋማት መካከል ሆኗል። በተለያዩ የመንግስትና የግል ተቋማት መድረኮች ላይም ለስራቸው እውቅናና ሽልማት ተሰጥቷቸዋል። ዛሬ ምሽት ስለ እንቅስቃሴያቸው የበለጠ እንሰማለን። ስላጀማመራቸው ዮሐንስ ቀድሞ ይነግረናል።
የአራተኛ ዓመት ተማሪዎች ያለን ኢንተርንሺፕ ወጣን ነበር። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ የማሽን ትሬኒንግ ማድረግ ድል ተጥሞን ነበርና በቲ ብሬክ ጊዜ ጥያቄ ጠየቅናቸው። ምን ችግሮች አሉባችሁ? ምን ችግር ያጋጥማችኋል? ጠየቅናቸው። የነሱ ምላሽ የቡና ገለባ በጣም ክምር አለ፣ ይበሰብሳል፣ ይከታል፣ ይራክሰን ያውቁናል። ይህን ስለተጠቀምን እኛ በጣም ደስ ይለናል የሚል አይነት ምላሽ ከነሱ ተቀበልን። ብለን ሪሰርች መስራት ጀመር እዛ ኤሪያ ላይ። ከዛ የተወሰኑ ነገሮችን አነበብን። ከ280,000 ሜትሪክ ቶን በላይ በአመት ይጣላል ይሄ ቡና ገለባ ማለት ነው። ኢትዮጵያ ቡና አምራች ሀገር ናት። በዓለም ደረጃ አምስተኛ ደረጃ ላይ ነው የምትገኘው አሁን ላይ። እና በቃ ይሄ በጣም ቡና ገለባ አለ፣ ስለዚህ ችግር ነው ገለባው፣ ስለዚህ እንደምን ወደ መፍትሄ እናመጣለን ወደሚለው መጣን። ስናይ ወደ ኢነርጂ መቀየር ይችላል፣ ወደ ከሰልነት መቀየር እንደሚችል ተረዳን። ስለዚህ ያንን ነው ወደ ተግባር ለማምጣት ይሄድ ነው የመመረቂያ ጽሑፍ ያደረግነው። ከዛም በኋላ ከተመረቅን በኋላ ወደ ስራነት ለማድረግ እየጣርን ያለ ነው ማለት ነው።
የእናንተ የቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳኝ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው ለማህበረሰቡም ለስነ ምህዳሩም? በአጠቃላይ ያለው ጠቀሜታ ምን ይመስላል?
ሶስት ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረ የመጀመሪያው የዌስት ፕሮብለም ነው ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የኃይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነው። እና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው ዮሐንስ ሶስተኛው ላይ ፎከስ ላድርግና ምናልባት ወደኋላ እንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ በመላውም ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን። ይሄን በምንገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨት ጭስ ቤቱን እየሞላው ያፈነው ነው ምግብ የሚበስለው እና ይሄ ደግሞ በጣም ኛን ይሄን ቁጥር ስናይ በሚያስደነግጠን ባስደነገጠን መልኩ 4 ሚሊዮን ሰዎች በአመት በአለም ዙሪያ ይሞታሉ። ይህ ቁጥር ከኤችአይቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይህን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው በኢትዮጵያ ውስጥ ብቻ ደግሞ ወደ 50,000 ሰዎች ይገላል በአመት እና ይህንን ሙሉ ለሙሉ የሚያጠፋ ጋዚ ፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው። ይህ ምድጃ እንጨትን ብናነድበት ከሰልም ብናነድበት ሌሎችም እኛም እናመርታቸውን ፔሌት እና ፕሪኬቶችን እነዚህ የተሻሻሉ የክሰል እንክብሎች እና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን የፊውል ኤፊሸንሲ በ90% ይጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራ ነው ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን የፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢዩት ሊደረግ የሚችል ፋስት ፉድ ፑሽ ካርት የሚገፋ ጋሪ ሰርተናል። እሱም በዚሁ በጋዚ ፋየር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው ከኢነርጂን ሴቭ ከማድረግ አንጻርና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ አሁን ከጥቂት ጊዜ በኋላ ሞክረን ደግሞ ወደ ገበያ የምናወጣው የምንሞክረው ደግሞ ኤሌክትሪክ ማመንጫት ከምን ከእነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች 85% በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ። ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን በጣም አፎርደብል በሆነ መንገድ ብዙ ዋጋ በማያስከፍል ብዙ ነገር ከውጪ በማናስመጣበት ሁኔታ ይህን ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው።
ይሄ እናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ህይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራሱ ጣውረድና ፈተና ያለው ይመስለኛል። ያልተለመደ ነገር ነው ይዛችሁ የመጣችሁት። በኃይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ። የቡናን ገለባ ግን እንደ ኃይል አማራጭነት ይዞ የመምጣቱ ሐሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ጣውረድ እስቲ ዮሐንስ ጠቅለል አድርገህ አስረዳን።
ይህንን ወደ ተግባር በምናመጣበት ጊዜ ብዙ አይነት ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድን ነው? ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይህን ሀሳብ እንዲቀበሉን፣ ይህን ሀሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ ነበር ለኛ። ከዛም በኋላ ያንን ነገር ለመፍታት የተለያዩ እርምጃዎችን ወስደን ነበረ። ከተለያዩ ድርጅቶች ጋር ኤንጂዎች ጋር በመነጋገር ፕሮቶታይፕ በመስራት እና ያንን ፕሮዳክት ለማሳየት ችለን ነበረ እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህም ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ እና ጠንካራ መሆን ወደ ፕሮዳክት ነገሮችን መቀየር ያስፈልጋል። ጥሩ ኮሚኒኬት ማድረግና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ብዬ አስባለሁ።
ሁለት አይነት ስራዎችን ነው አሁን እየሰራችሁ ያላችሁ። በአንድ በኩል ይሄ አቅርቦ የመሸጡ የንግድ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት፣ የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላችሁ። እንዴት ነው ይሄንን አቻችላችሁ መሄድ ቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት ሂደት ምን ይመስላል የሚለውን ሆሃ ያጠቅላል አድርገን ገረን።
እኛ ሜካኒካል ኢንጂነሮች ነን እና እንደ ሜካኒካል ኢንጂነሮች እናምነው ነገር አለ። ይሄ ምንድነው? ቴክኖሎጂን ወደ ሀገር ማምጣት አለብን እና ደግሞ ሀገራችን ወደፊት ለመሄድ በእኛው በራሳችን አንዳንድ ነገሮችን ፈጥረን የራሳችን ችግሮች በራሳችን ፈተን ነው ወደፊት መሄድ ያለብን ብለን እናምናለንና እንደ ማንኛውም አይነት ነጋዴ አንድ ነገር ከውጭ አምጥተን ከዛ አባስተን የሆነ ምርት ለገበያ ማቅረብ ብቻ ሳይሆን እኛ ይሄን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዚንግ ማሽን የሚባለው ያው ከተለያዩ ፕሮዳክቶቻችን ማከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ እናቀም የሚያክሰው ካለ ሊያርመን ይችላል። ሁለተኛው ፕሮዳክታችን አለ ከዚህ በፊት ማሽኑ ተሰርቶ ያቃል ተጽፈት ነገር ግን ይሄ መጀመሪያው ተሰርቶ ያቅምና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነው ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይሄን በዚህ አድርጉ ብለውን ፈትነውን ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ጆርኒ ነው ብለን እናስባለን። እንደ ንግድ ብቻ ትርፍን ብቻ አይተንም አይደለም የምንሰራው ማለት ነውና ወደፊትም በዚህ ነው መቀጠል የምንፈልገው። ለቀጣዩም ትውልድ ለቀጣዩም ለወጣቶቻችን ለታናናሾቻችንም ይህን ማሳየት ስለምንፈልግ ማለት ነው።
ዮሐንስ፣ ወደ አንተ ልመለስ። የአንድ ምርት ወይንም የአንድ ፈጠራ ውጤት ብቃቱ የሚለካው በተጠቃሚዎች አይንና ሚዛን ነው ይባላል። የእናንተን እቃዎች፣ የእናንተን ምርቶች፣ የቴክኖሎጂ ውጤታችሁንም የተጠቀሙ ሰዎች ምን አይነት ምላሽ ሰጧችሁ እስካሁን ድረስ?
ይሄ እንግዲህ አይነት ፕሮዳክቶች በጣም በርካታ ሰዎች ፈልጉታል። ስለ ሐሳቡ በመናወራበት ጊዜ ራሱ ይሄንን ፕሮዳክት በጣም ደስተኞች ናቸው። ምክንያቱም ብዙ ሰዎች በጭስ ምክንያት ይቸገራሉ። ከሰልን በመጠቀም ደግሞ ከፍተኛ ዋጋ ስለሚከፍሉ በከተማ ላይ ደግሞ በጣም ስለማይገኝ ከሰል ለማገዶ እንደልብ ስለማይገኝ ማለት ነው የመቸገር አይነት ባህሪ አለ። ንጹህነቱ ለብዙ ሰዎች ትልቅ ችግር ነውና በተለይ ስቶቫችን ላይ ደግሞ ሰዎች በጣም ደስተኞች ናቸው። ክሊን ከመሆኑ አንጻር ማለት ነው።
ከመለየታችን በፊት ስለመጪ ዘመን እቅዳችሁ ንገሩኝ።
ለማስ ፕሮዳክሽን ወይም በብዛት ለማምረት የሚሆነንን ማሽን እያመረትን ያለ ነው። ከቃሊቲ ባለው ወርክሾፕ ፓርትነር አድርገን በምንሰራበት እሱን አምርተን ጨርሰን ከዛ በኋላ አሁን ወደ ሙሉ ገበያ ለመግባት እናቀዳለን። በአጭር ቢገዛ በሁለት ወር እግዚአብሔር ከረዳን በሁለት ወር ውስጥ በቀጣዩ አመት መጀመሪያ ላይ ይሄን እነዚህን ፕሮዳክቶች በስነ ስርዓት ወደ ገበያ ለማስገባት ነው እቅዳችን። ይሄ አሁን በእስካሁን ባገኘናቸው ሽልማቶችና ከኤንጂኦ ባገኘነው ድጋፍ ነው እስካሁን ያለውን ርቀት መጓዝ የቻልነው። በትልቁ ደግሞ ከዚህም ባደገ በትልቅ ፋብሪካ ሳይዝ መጠን ለመስራት በቀጣዩ አመት ላይ እቅዳችን ከኢንቨስተር ጋር ሊሆን ይችላል፣ ከባንኮች ጋር ሊሆን ይችላል፣ የፋይናንሲንግ ኦፖርቹኒቲ ካገኘን በትልቁ ለማምረትና በብዛት ለመስራት እናስባለን።
ሆሄያት ብርሃኑና ዮሐንስ ኃይሌ ሀስኪ ስለተሰኘው አማራጭ የኃይል ምንጭን እያስተዋወቀ ስላለው ተቋማችሁ እና ተያያዥ ጉዳዮች ለአድማጮች ለተመልካቾች ስለነገራችሁልን በእጅጉ አመሰግናለሁ። መልካም እድል ይግጠማችሁ። ሌሎች ነገሮችን ሰርታችሁ ዳግም እንደምንገናኝ አስባለሁ። መልካም ምሽት ይሁንላችሁ። የሁድ ምሽት ፍርጭት ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮች።
የኔ እናት አፈር ለብላሽ
እየተገለበጠና እየተንጓለለች መጣይዋለሁ።
እኔ አሁን ትረኩሽ
እንደዘለቅ
በ1980ዎቹ ሰንበትን ከሚያስናፍቁ የራዲዮ ድራማዎች መካከል አንዱ ሸምጋይ ይሰኛል። የድራማው መሪ ገጸ ባህሪ አበየ ዘርገው ፈጣሪ በመቶዎች የሚቆጠሩ የራዲዮና የቴሌቪዥን ድራማዎች ድራሲና አዘጋጅ ገጣሚም ነው። ሰለሞን አለሙ ከሰሞኑ ከዚህ ዓለም በሞት ተለይቷል። ታህሳስ 6 1952 በአዲስ አበባ የተወለደው ሰለሞን ከሸምጋይ የራዲዮ ድራማ በፊትም ሆነ በኋላ ለአድማጮች እንዲሁም ለተመልካቾች ያቀረባቸው ስራዎች ከ500 በላይ የሚያደርሷቸው አውታሮች አሉ። ስራዎቹ በአምስት ቋንቋዎች ተተርጉመው ቀርበዋል። ከዳንኪራው ጀርባ፣ ፍራሽ ሜዳ፣ የሁለት ዓለም ሰዎች፣ ካል ጸዳል፣ ግርዶሽ፣ ገመዱ እያል ብንቀጥል ከ6 10 ዓመታት ብዙም ባልተሻገረው እድሜው ያበርክቶቱን ስፋት ጠቋሚ ይሆናሉ። የሰለሞኑን ኪናዊ አበርክቶትና ግላዊ መታወሻዎችን ለማነሳሳት ያህል በቀብሩ ማግስት የረጅም ጊዜ የሙያጋሩ ወደሆነው አንጋፋው የፊልምና የማስታወቂያ ባለሙያ ሰራዊት ፍቅሬ ስልክ መጥተናል። ሰለሞን እንዲገልጸዋል።
ሰለሞን አለሙ እውነት ነው እንግዲህ ለረጅም ዘመን ከ1981 ጀምሮ 81 82 ጀምሮ አብረን ነው ጓደኛዬ ነበር፣ ሚዜም ነበር። እንደገና ደግሞ አፍለኛ ቲያትር ቡድን አቋቁመን በጣም በርካታ ስራዎችን ሰርተናል። ሰለሞን የእውነት ጸሐፊ ነበር። በእውነት ብዙ ማለት ይቻላል ብዕሩ በጣም ቃላቶችን በእንጃ ብቻ ነው አሁን ትንሽ እንትን ብዬ ነው። ኤኒዌይስ ሰለሞን ግን ፕሌይ ሲጽፍ በፕሌይ ነው የሚጽፈው። ካራክተሮችን በትክክል ያውቃቸዋል። ጸሐፊ ነው። በማህበራዊ ህይወቱም ጥሩ ነው የሚልህ ከእኛም ጋር ከሌላውም ጋር ከህብረተሰቡም ጋር ያለው በቃ ጽሁፍ ብቻ ነው የሚጽፈው። ሌላ ወደዛ ነው
ሰራዊት እንግዲህ አንተ በአመታት ውስጥ እጅግ ተጽዕኖ ፈጣሪ ከሆኑ የኢትዮጵያ ኪነ ጥበብ ሰዎች መካከል አንዱ ሆነሃል። ምናልባት በስራ ዘመናችሁ ሰለሞን በአንተ ላይ ያሳደረው መልካም የሚባለው ተጽዕኖ እንዴት ይገለጻል? አንተም ላይ ብቻ ሳይሆን በሌሎች በአፍለኛው የቲያትር ቡድን ውስጥ የነበሩትም ሊሆን ይችላሉ ሌሎች የኪነ ጥበብ ሰዎች ላይ የእሱ ተጽዕኖ ምንኛ ይታይ ነበረ?
በጣም ግሩም ነበር። በተለይ ምልህኛ በአፍረኛ ቲያትር ሁሉ አሁን እንግዲህ አፍረኛ ውስጥ የነበሩ ልጆች ሁሉ የተሻለ ያላቸው አንደኛ በጣም በኛ ሙያዊ በዚህ በአርቱ ስነ ምግባር አሪፍ ዲስፕሊን እንደሆነ ልጅ ነው ሰለሞን። እንደገና አብዬ ዘርጋውን የፈጠራቸው እሱ ነው። እኔ ሁሌ እናገራለሁ አክስትና ጎቶች እንኳን በስነ ስርዓት ያቆኙም ነበር። አብይ ዘርጋው ናቸው ከኢትዮጵያ ሕዝብ ጋር ያስተዋወቁኝና እሳቸውን ካራክተር የጻፈ ነው እኔ ላይ ትልቅ ተጽዕኖ አለ። ከዛ በኋላ እንግዲህ ደረጃ በደረጃ የሆነው ነገር ያው አቀው ነው ይሄ ነው። ከዛ ሲቀጥል ግን ለጠቅላላ ያሰኛውን እና አዜ ወንድ ነኝ ተስፋዬ ንድርብ ወርቅ ሰይፉ እና ምናምን ሁሉ ገና ወጣት በነበረን ጊዜ ነው አብረን የነበር ነውና ሁሉም ላይ ትልቅ እንትን ያሳረፉ ያሳደረው ማለት ይቻላል። በተለይ እጃችንን ይዘው ከኢትዮጵያ ሕዝብ ጋር ያስተዋወቁና በየዘርጋውን ሸምጋይ በሚል ሬዲዮ ድራማ አጽፎ ያስተዋውቁናል። ከዛ ሲቀጥል እኛ የምንሰራቸውን ስራዎች ሁሉ እኛም የምንጽፈውን እሱ እያዘጋጀ እሱ የሚጽፈውን እኛን ያዘጋጀን አሁን ላለንበት አይ ቲንክ አሪፍ መሰረት ነው ብዬ ነው የማስበው። ሰለሞን
አድናቂዎቹ ወዳጆቹ ከህልፈቱ በኋላ በምን መልኩ ቢያስቡት ትወዳለህ ወይም ትፈልጋለህ? የትኞቹ ስራዎቹ ለወደፊቱ ደምቀው ቢታዩ ወይንም ደግሞ ለተተኪው ትውልድ ቢቀርቡ ትመኛለህ?
እኔ ብዙ ስራዎች አሉ። ከዛ ውጪ ግን እንደው እኔ ስላለሁበት ስለሆነ አይደለም ግን አብይ ዘርጋው መናገር ጤንነት ነው ብሎ ብዙ ኢትዮጵያውያን ሊወክሉ የሚችሉ ካራክተር ናቸው። በዙሪያቸው ያሉትም እሳቸው አሁን እንደውም ሀሳብ ሁሉ ነበረ በፊልም ቢሰሩ በደንብ እንዲያውቃቸው። እንደገና ደግሞ የሚያነሱት ሀሳብ መናገር ጤንነት ነው የሚሉ አዛውንት ነበሩ። ፈሪ ናቸው፣ ጀግና ናቸው፣ ሩህሩህ ናቸው ናቸው ትንሽ ጨከን ይላሉ፣ ፖለቲካ ይነካካሉ፣ ቁጡ ናቸው፣ እንዲህ ናቸው። በጣም ባህሪያት ነው ያላቸው አብይ ዘርጋውና እነሱ ቢሰሩ። ከዛ ውጭ ደግሞ በተለይ የሰለሞን ግጥሞች ብዙ ሰው አሁን ግጥሞቹን በደንብ ያቃቸዋል በሙሉ አፌ መናገር አልችልም። የሰለሞን ግጥሞች በጣም ጠንካሮች ናቸው። ግጥሞቹ ለምሳሌ አሁን ቢታተሙ ግጥሞቹ የሆነስ ለመናገር በጣም ጠንካራ ግጥሞች ናቸው። በሳል ነው፣ ቋንቋ በጣም ታፍ ነው እና እነሱ አሁን ኢትዮጵያ ህዝብ ቢቀርብ እጅግ በጣም ደስ ይለኛል። እኔ
በስራም በጓደኝነትም ለበርካታ ዓመታት ከሱ ጋር ቆይተሃል። የማትረሳቸው በርካታ ትዝታዎች ይኖራሉ ብዬ አስባለሁ። ከሙያ ጋር በተገናኘ ሰለሞንን ስታስበው ከሚመጡብህ የተወሰኑት ምስሎች መካከል አንድ ሁለቱን ገጠመኞች ብታካፍለን፣ በሬዲዮ በምሰሩበት ባልታወቃችሁበት ዘመን ሊሆን ይችላል፣ ከዛ በኋላ ደግሞ የማስታወቂያና ሌሎች ዘርፎችን ከተቀላቀልክ በኋላም ሊሆን ይችላል።
ሰለሞንን ማረሳው በጣም ብዙ ነገር ነው ያሉት። በጓደኝነት በጣም ብዙ ነገር አለ። ሙያዊ ነገሩ ሁልጊዜ ክፍል አለው የሚጽፍበት ክፍል። ሙዚቃ ይከፍታል። ያሴር አወቀ በጣም አድናቂ ነው። እንደዚህ ሴም ቲንግ ነው የሚደርሱ ላይ እና እሱን ይከፍታል። ከዛ በኋላ ፍራሹ ላይ ቁጭ ብሎ ነው የምታገኘው፣ በወረቀት እና በእንትን መሀል ተከቦ ማለት ነው። እና ቤቱ ስትሄድ ያ እንትን የወረቀቱ የክላሰሩ የምናምኑ ጥረናል። እሱ እንደተጠበቀ ሆኖ ግን በተለይ በጓደኝነት ግን ማረሰው በጣም ጓደኛ ከመሆናችን በወቅቱ የኢኮኖሚ አቅማችንም ያው የምታውቀው ነበር እና እሱ ዛሬ 10 ብር ከእናቱ ላይ ይዞ ከመጣ እሷን አጠፋፍተን ምናልባት ማታ ላይ 50 ሳንቲም ከጎደለች ስሙኒ ይሆን ተካፍለን ወደ ቤት እንገባለን። ጠዋት ደግሞ እኔ ተቀብዬ እመጣለሁ ከእናቱ ወይ ከአባቴ። እሷንም እንደዚሁ ነው የምናደርገው። ልድገመው ሁሌ የምለው ነገር ስለሆነ የእውነት ስለሆነ ምሳ ሰዓት አንዳንድ ጊዜ ቡና በወተት ጠጥተን ምናላሳልፍበት ጊዜ አለ። አለበለዚያ ግን 2 ብር ከምናምን እንደዚህ ነው ያዛ ጊዜ ነው የቀበሌ ክበብ ቀይ ወጥ መብላት ቆንጆ ቀይ ወጥ ቅልጥ ነው ያለው እና በተራ ነው ቅልጥ የምንበላው። ምክንያቱም አንድ ቅልጥም ልንበላ እንችልም አንድ ቀይ ወጥ። ከዛ በኋላ ግን ቅልጥም ደግሞ ሱች አጥንቷን ውስጧን መምጠጥ ይወዳል እና የኔ ተራ ጊዜ ስጋዋን በእጄ ከላዩ ላይ ብልቼ ያንን ሰጠዋለሁ። የሱ ተራ ጊዜ ሙሉን ይመገባል። እንዲህ አይነት ነገር ነበረ እና በቃ እስከምንገናኝ የምንነፋፈል ሰዎች ነን። እኔን ያየ ሰው ሰለሞን የታለ ብዙ ጊዜ ማዘጋጃ ቤት ሰለሞንን ያየ ሰው ሰራዊት የታለ በቃ ስማ ዲፎልት ነ እንዳለ ሆኖ እንትን የሚለው። ከዛ በኋላ ግን ህይወት ደግሞ ተለያየ መንገዱ ስልችን ወደዛ ወደዚህ ብትንትናችን እናወጣችን ከበቡ ሁሉ በየራሱ መስመር ግማሹ ውጭ አብዛኞቹ ውጭ ወጡ የኛ ልጆች። እኛም ወደ ፊልሙ ወደ ማስታወቂያ ወደ ምናምኑ ገባ። እንዲህ እያለን እንትናለን። ዞሮ ግን አፍለኛው ግን ቤተሰብ ልክ እንደ ብሔራዊ ትድርና ፌሽታ ሲነፋ ሁሉ መስተባሰብ በሀዘንም በደስታ ነው። አሁን ቤት ውስጥ ዝግጅት አዘጋጅተናል። ሴቶቹን እየጠበቅን ነው። በቃ ምንም አንድ አይነት እንትን ነበር። ኤኒዌይስ በጣም ያሳዝናል። ሰው እውነት ለመናገር
ለአድናቆቹና ለቤተሰቦቹ የምታስተላልፈው የመጨረሻ መልእክት ካለ እሱን ልቀበልና ልንለያይ።
እኔ ለሁሉም አድናቂዎቹ ቤተሰቦች፣ በተለይ እናት በጣም ይዘርስፌ ሁላችንም እናት ነበሩ። ለእሳቸው፣ ለልጁ አንድ ልጅ ያለው ሰለሞን 17 ዓመት ልጅ፣ ለእሱ ለልጁ መጽናናትን እመኛለሁ። ከዛ ውጪ ደግሞ ለአድናቂዎቹ ሰለሞን አልሞተም፣ በስራው ህያው ነው። ነገ ተነገ ወዲያ ገና ብዙ የሚወጡ ነገሮች አሉ ብዬ ገምታለሁኝ። ስለዚህ እግዚአብሔር ያጽናችሁ ሁላችሁንም። እግዚአብሔር ያጽናን ባይ ነኝ።
እጅግ በጣም አመሰግናለሁ ሰራዊት ለሰጠኝ።
እኔም
መልካም ምሽት ይሁንልኝ።
እኔም በጣም አመሰግናለሁ። መልካም ምሽት ለእናንተ።
የአንድ ልጅና የብዙ ዘመን አይሸሬ ስራዎች አባት ለሆነው ሰለሞን አለሙ ረቡዕ ሰኔ 22 2014 ዓ.ም በብሔራዊ ቲያትር አድናቂዎቹ በተገኙበት የክብር ሽኝት ተደርጎለታል። ግብዓተ መሬቱ ከቀኑ በ8 ሰዓት በመንበረ ጸባዖት ቅድስተ ሥላሴ ካቴድራል ተፈጽሟል። ሰለሞን 62 ዓመቱ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። መሰናዶውን በመምራት እስካሁን ድረስ አብሬያችሁ አመሸሁት ሀብታሙ ስዩም ነኝ። የዝግጅቱ ዋና አዘጋጅ ጽዮን ግርማ ናት። በሁሉም ስፍራዎች ባሉ መላ ባልደረቦቻችን ስም እሰናበታችሁ። አብራችሁን ስለቆያችሁ በእጅጉ አመስጋኝ ነኝ። በሰላም ደሩ።